ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ።
I've always just been passionate about science and creating things and just innovating.
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው።
ማቹት ወይም የተመለከታችሁት በዩናይትድ ስቴትስ ታዳጊው ሳይንቲስት ተብሎ የተሰየመው የ14 ዓመቱ ኢትዮ አሜሪካዊ ሄመን በቀለ ነው። በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ የትግራይ ክልል የመልቀቂያ ፈተና ወስደው ትልቅ ነጥብ ያስገኙ ወጣቶች ዙሪያም ጥንቅራለን። እንዲህና ሌሎች መሰናዶችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከጥቂት ሳምንታት በፊት በዩናይትድ ስቴትስ ቨርጂኒያ ግዛት የWT ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮ አሜሪካዊው ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት 3M ውድድር ላይ አሸናፊ በመሆን ተመርጧል። ምርጥ አዳጊ ሳይንቲስት የሚለውን ማዕረግም ነው የተቀበለው። ሄመን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ የሚቀርብና ተመጣጣኝ ዋጋ ያለው ደረቅ ሳሙናን ፈጥሯል። ሄመን በቀለና ወላጆቹን አነጋግረን ያሰናዳ ነው ዘገባ ይቀጥላል። አመቱ ሄመን በቀለ 3M በተሰኘው የሳይንስና ተግባራዊ ህይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው።
I've always just been passionate about science and creating things and just innovating and
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን 3M ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል።
3M በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሂድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25,000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።
The bar of soap has a couple of different aspects to it and different
ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስቶ በሳይንስ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበር። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በዓለም ላይ በአማካይ ለቆዳ ሕክምና የሚከፈለው ገንዘብ 40,000 ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ለሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው።
ወይዘሮ ሙሉመቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ገልጹታል።
ሄመን በጣም መፍጠር ይወዳል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽን ያህል ለመንገር እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት፣ ብዙ ጓደኞች አሉት።
ትንሽ ለመጨመር ያህል ሄመን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎኑ ስታዩ ደግሞ ብዙ ሞር መጫወቱን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ። ይህም ይመስላል ሄመን።
የሄመን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም 3M ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግይተው ነው።
የማስ ነገር ብዙ ስለሚሰራ አዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው መመራመረው ሲል ያው በቃ ሁልጊዜ እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም ምንም ማንም ከየትም እንዳገኘው አናውቅም። አግኝቶት ኦልሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው እና ላሸንፍ እችላለሁ ይላል። አረተው ይሄ ነገር በጣም ብዙ ሲደክምበት እናያለን ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እውነትም ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይህንን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው።
ሲወዳደር ሄመን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለ እና ያንን ነገር እኔ ከልጅነቱ ጀምሬ የማነበው ነገር ነው እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይ ነበር። በዛን ሰዓት ቤተሰብ ውስጥ ላይ የነበረው ስሜት በቃ ጥሩ መታሃል፣ ራስህን አዚ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የመርካት ነገር ነበር። ግን እሱ በዛም አልረካም። እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው በቃ ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው። መጨረሻ ውጤቱ ሲመጣ ደግሞ
አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ህይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ።
አዎ ገና እንግዲህ ዘጠነኛ ክፍል ተማሪ ነው። ብዙ ነገር ይጠበቅበታል። ትምህርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱ እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደ ወላጅ ለመደገፍ ዝግጁ ነን የቻልነው አቅም። ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው ያለ
ያው እንዳልኩሽ ነው። በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው ምን እንደሚፈልግ። መጀመሪያ በጣም ትረስት አለን እሱ ላይ እና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል፣ ግን ደግሞ ይህንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው የምንፈልገው።
ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ግብ እንዳለው ይናገራል።
የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ፣ አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ 5 ዓመት በዚህ ፕሮጀክት ዙሪያ ልሰራቸው የማስባቸው ግቦችን አስፍሬያለሁ። እንደነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ስጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከ5 ዓመት በኋላ በጎርጎሳውያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ።
ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ SCTS የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በትግራይ ክልል የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ ተማሪዎች መካከል ወደ 67 በመቶ የሚደርሱት ተፈታኞች ከግማሽ በላይ ነጥብ ማስመዝገባቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ኩሽ አስታውቀዋል። የቢሮ ኃላፊው የተሻለ ሲሉ የገለጹትን የፈተና ውጤት ማስመዝገብ የተቻለው ደግሞ ቀደም ሲል ተማሪዎቹ የ10ኛ ክፍል ሀገር አቀፍ ፈተና ወስደው ያለፉና ለፈተና መቀመጥ ከሚገባቸው እድሜ በ4 አመት ዘግይተው በመፈተናቸው የተማሪዎቹ ብስለት በመጨመሩ እንደሆነም ኃላፊው አስረድቷል። በዚህ ዙሪያ የተጠናቀረውን ዘገባ ሙልጌታ ጽባህ እንደሚከተለው ያቀርበዋል።
በትግራይ ክልል ከመስከረም 29 ቀን እስከ ጥቅምት 2 ቀን 2016 ዓመተ ምህረት የተሰጠው የ12ኛ ክፍል ብሔራዊ መልቀቂያ ፈተና ይፋ ተደርጓል። የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሮሽ ለአሜሪካ ድምጽ በሰጡት ማብራሪያ ለፈተናው ከተቀመጡት አጠቃላይ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ነጥብ እንዳስመዘገቡ ገልጸዋል።
በተፈጥሮ ሳይንስ ተፈተኑ 7 ቤት ተፈተኑ 350
ከ700 በተመዘነው የተፈጥሮ ሳይንስ ፈተና 300 እና ከዚያ በላይ ያስመዘገቡ ተማሪዎች 73 በመቶ ናቸው። ከ600 በተመዘነው የማህበራዊ ሳይንስ ፈተና ከ300 በላይ ነጥብ ያላቸው 51.38 በመቶ ናቸው። በጠቅላላ መስፈርቱን አሟልተው ለፈተና ብቁ ከሆኑ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ውጤት አምጥተው ወደሚቀጥለው የትምህርት ደረጃ አልፈዋል።
ውጤታቸው ይፋ የተደረገው የዘንድሮ ተፈታኞች በወቅቱ ተመዝነው ቢሆን የ4ኛ ዓመት ተማሪዎች ሊሆኑ የሚችሉ እንደነበሩ ኃላፊው ተናግረዋል። ፈተና ከወሰዱ ተማሪዎች 27ቱ ከ600 በላይ ውጤት ማስመዝገባቸው አክለው ገልጸዋል። 657 ነጥብ በማስመዝገብ ከፍተኛ ውጤት ያገኘው ሙሴ ኪዳነ የተባለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ይህ ውጤቱ ተስፋ በማድረግና በጥረት የተገኘ እንደሆነ ሙሴ ያስረዳል።
በውጤቱ ደስተኛ ነኝ። መፈተን ከሚገባኝ ጊዜ በ4 ዓመት ዘግቼ ነው የተፈተንኩት። በአሁን ወቅት የ4ኛ ዓመት የዩኒቨርሲቲ ተማሪ እሆን ነበር ማለት ነው። ከፍተኛ ውጤት ማስመዝገብ የቻልኩት በተስፋ ነገሮች ይለወጣሉ በሚል እምነት ስለሰራው ነው። ለፈተናው እንድንዘጋጅ ከአራት ወራት በላይ እድል ተፈጥሮልናል። በጊዜውም በሚገባ ለፈተናው ስዘጋጅ ነበር። ችግርና መሰናክል ሊያጋጥም ይችላል። ሆኖም የሚቻለውን ያህል በሚያዋጣው መንገድ በመጠቀም ለውጥ ለማምጣት ጥረት ማድረግ ወደ ስኬት ያደርሳል።
በሀገር አቀፍ ደረጃ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ተማሪዎች ማለፊያ ነጥብ ማግኘት የቻሉት 3.2 በመቶ ብቻ ናቸው። በትግራይ ክልል ግን 66.96 በመቶ ለማለፍ የቻሉት እንዴት ነው በሚል የተጠየቁት ኃላፊው ዶክተር ኪሮስ ንጽጽሩ ከመነሻው አግባብነት እንደሌለው ይተቻሉ። ምክንያቱም ሲያስረዱ በትግራይ ክልል ለፈተና የተቀመጡት ተማሪዎች ቀደም ሲል የ10ኛ ክፍል ሀገር አቀፍ ፈተና ተፈትነው የመሰናዶ ትምህርት የወሰዱ እንደሆኑ አስታውሰዋል። በአሁኑ ጊዜ የ10ኛ ክፍል ፈተና መቅረቱን ጠቅሰው ተፈታኞቹ በራያ፣ በመቀለ፣ በአድግራትና በአክሱም ዩኒቨርሲቲዎች ገብተው ከፍ ያለ ዝግጅት ሲያደርጉ እንደቆዩ ገልጸዋል።
ህይወት ታይም ካኑ ብዙሐሽ መልክ አዝርደሉ
ህይወት ምን እንደሆነ በሚረዱበት ትኩረት ለማድረግ በማይቸገሩበት እድሜ ላይ ሆነው ፈተናውን ይወሰዱት በደረሰባቸው ችግር መድረስ ከሚገባን ደረጃ ወደ ኋላ ቀረን በሚል ቁጭትና ወኔ ባጭር ጊዜ ስለተዘጋጁ እንደዚሁም በዩኒቨርሲቲዎች ገብተው ዝግጅት ስላደረጉ የተሻለ ውጤት አስመዝግበዋል። ፈተናው አሁን በሀገሪቱ እየተሰጠ ካለው ስርዓት ልዩነት አልነበረውም። በዩኒቨርሲቲ ቅጥር ግቢ ገብተው በፌዴራል ፖሊስ እየተጠበቁ ከሌሎች ክልሎች በተላኩ ፈታኞች ነው የተከናወነው።
የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መምህር ጸጋይ ገብረ መድህን በበኩላቸው በክልል ደረጃ ከ600 በላይ ውጤት ካመጡ 27 ተማሪዎች 19ኙ የትምህርት ቤቱ ተማሪዎች እንደሆኑ ገልጸዋል።
ተማሪዎቻችን ከመጀመሪያ ጀምረው በ2012 እንዲፈተኑ ነው ተዘጋጅተው የነበሩት። አሁን ለሶስት ዓመት ከትምህርት ርቀው ቆይተዋል። አሁን ግን በሰኔ ወር 2015 ዓመተ ምህረት ትምህርት ቤቱ የነበረውን ችግር ጥገና አድርገን አስገብተናቸዋል። ከዛ 53 ሴት በ53 ወንድ ተማሪዎች ጠቅላላ 106 ተማሪ ነው ወደ ፈተና እያዘጋጀናቸው የነበረ። ስለዚህ ከነዚህ ከባለፈው ዓመታት የተሻለ ውጤት ነው የተመዘገበው። ተማሪዎች ደግሞ በደንብ እያጠኑ ነው የነበሩት። ለምሳሌ ላይብራሪ እየተጠቀሙ ነው የነበሩት። ትምህርቱም እንደገና እንደ በክለሳ መልክ እየተሰጣቸው ነው የነበረና በዚህ ዝግጅት እኛ ደግሞ ጥሩ ውጤት እንድንጠብቅ ነበር። ውጤቱ ደግሞ ከሁሉም የበለጠ በዚህ አመት ከስድስት መቶ በላይ አመት 19 ተማሪዎች አሉ። ከነዚህ 7 ሴቶችና 12 ወንዶች። የትምህርት ቤቱ ሪከርድ በብዙ ነው የተሻሻለው። ከ657 655 646 እስከ 635 ባለፈው አመታት ለብዙ አመታት ተይዞ የነበረ ሪከርድ 631 ነው። በሴቶች ደግሞ 621 ነበር። አሁን በሴቶች 624 ነው እንትን የሆነው። ስለዚህ በዚህ ትምህርት ቤት በቃ የተሻለ ውጤት እንዲያመጡ እየተዘጋጀን መምህሩ ይሁን ጠቅላላ የትምህርት ቤቱ ኮሚኒቲ በጠንክሮ እየሰራ ነው።
ትምህርት ቤቱ ካስፈተናቸው 106 ተማሪዎች እስካሁኑ የ98 ተማሪዎች ውጤት ታውቋል ያሉት ርዕሰ መምህሩ፣ የቀሩት 8 ተማሪዎች ውጤት ግን በስም አጻጻፍ ግድፈት እስካሁን አልታወቀም። እርሱ እንዲስተካከል እየሰራነን ብለዋል። በቀጣይ ትምህርት ቤቱ የተሻሉ ተማሪዎችን ለማፍራት ጠንክሮ እንደሚንቀሳቀስ መምህር ጸጋይ አመልክተዋል።
ተማሪዎቹ ለብዙ አመታት ነው ከትምህርት ርቀው የቆዩት። ግን መጀመሪያም የምንጠብቃቸው ተማሪዎች ነበሩ። የተሻሉባቸው ብለን ነው የምናምነው። ስኮላርሺፕ ያገኙ ተማሪዎች አሉ። አዲስ አበባ ሄዶም የተፈተኑም ከነዚህ ባች ከ600 በላይ የመጡ 2 ተማሪዎች አሉ፣ ባለፈው የተፈተኑ ተማሪዎች። ስለዚህ እዚህ ከገቡ በኋላም በሁለት ሽፍት ከፍለን እያስተማርናቸው ነው የነበረ። የ11ኛውም ሳይቀር የ12ኛውም በኮሮና ተቋርጦ የነበረ ትምህርት በሁለተኛ ሶሚስተርም እዚህ አስገብተን ለተከታታይ 3 ወር የበለጠ ትምህርት እየሰጠናቸው ነበር። ተማሪዎቻችን ውጤታማ ሆነው እንዲቀጥሉ በቃ የነበረውን የያዝነውን እቅድ አጠናክረን በመቀጠል ተማሪዎች ለበለጠ በሞራል ተነሳስተው ለተጎዳው ህብረተሰብ እንክሳለን ብለው ሁሌም ስለሚነጋገሩ እርስ በርሳቸው ተማሪዎች እየተጋገዙ ጥሩ ውጤት እንዲያመጡ እየሰራን ነው። ለምሳሌ የኢንተርኔት አክሰስ እያገኘ ነው። አሁን በተወሰነ መልኩ ዋይፋይ እዚህ ዘርግተን የነበረውን አጠናክረን እንቀጥላለን።
በመቀለ ከተማ የሚገኙት አጼ ዮሐንስና አድ ሐቂ የተባሉ የሁለተኛ ደረጃ ትምህርት ቤቶች በብሔራዊ መልቀቂያ ፈተና ያስመዘገቡትን ውጤት ለመጠየቅ ጥረት ባደርግም እስካሁን የተሟላ መረጃ የለንም የሚል ምላሽ ሰጥተውኛል። የክልሉ ትምህርት ቢሮ ኃላፊ በበኩላቸው በጦርነቱ ምክንያት ማስረጃቸው የጠፋ ተማሪዎች በመኖራቸው የተሟላ ማስረጃ የሌላቸው ተፈታኞች እንዳሉ ተናግረዋል። በዚህም ፈተና የወሰዱ ተማሪዎች የትምህርት ማስረጃ እየተጣራ እንደሚገኝ ጠቅሰው በአጭር ጊዜ ውስጥ ማጣራት የተማሪዎቹን ቁጥር ይፋ እናደርጋለን ብለዋል።
በ2012 ዓ ም የ12ኛ ክፍል ተማሪዎች የነበሩ እንደሆኑ ከየትምህርት ቤቱ ማስረጃቸው መጣራት የሚያስፈልጋቸው አሉ። ማስረጃ ለማቅረብም አዳጋች የሆነባቸው ተማሪዎችም አሉ። በክልሉ ውስጥ የተፈናቀሉና ከሌሎች ክልሎችም ተፈናቅለው የመጡትንም የማጣራት ስራ ይሰራል። ይህ ብቻ ሳይሆን የ10ኛ ክፍል ማትሪክ ተፈትነው እንዳለፉ ማረጋገጥም ያስፈልጋል። ተፈታኞች በፈተና ጊዜ የተጠቀሙበትን የስማቸውን የፊደል አጻጻፍም ከቀደመው ጋር ማስተያየትም ያስፈልጋል። በዚህ ረገድ የተማሪዎችን ጥያቄ ተቀብሎ የሚያጣራ ኮሚቴ ተቋቁሟል። ከዚህም የተነሳ ውጤታቸው ተይዞ ይፋ ያልተደረገላቸውን ተማሪዎች መፍትሄ እየሰጠን ነው።
በትግራይ ክልል ለ12ኛ ክፍል ብሔራዊ መልቀቂያ ፈተና የተቀመጡ ተማሪዎች ጠቅላላ ብዛት የትምህርት ቢሮው ኃላፊ በይፋ አልጠቀሱም። ሆኖም ባለፈው መስከረም ወር መጨረሻ በክልሉ ከ9500 በላይ ተማሪዎች ለብሔራዊ መልቀቂያ ፈተናው እንደተቀመጡ የኢትዮጵያ የትምህርት ምዘናና የፈተናዎች አገልግሎት መግለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የጋቢና ቪ መሰናዶ ይቀጥላል። ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆኑ የገለጹ ዲዛይነሮችና ነጋዴዎች ኢፍትሐዊ ነው ባሉት ውድድር ጫና እየተፈጠረባቸው እንደሚገኝ ተናግረዋል። የቻይና አልባሳት በእጅ ከሚመረቱት የሀገር ውስጥ ባህላዊ አልባሳት ጋራ በውበትም ሆነ በጥራት እንደማይመጣጠኑ ያስረዱት ነጋዴዎቹ፣ ነገር ግን ሸማቾች በዋጋ ቅናሽ ምክንያት ብዙ እንደሚገዙም ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር እንደተገደዱ እንደሆነም ተናግሯል። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው ኬኔዲ አባተ ነው። ወደዛው ነው የምናልፈው።
የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮ ሜዳ አካባቢ ያናገርናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮ ሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋር መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀዛቀዘ ተናገራለች።
ያው ለ በጣም ነው የሚያስጠላው። በተለይ ወር መስከረም ጥቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው በጣም ነው የሚያስጠላው። በጣም ማለት ነው ያው ያለ መዘጋት ዝግ ያለ ማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝም ሰው የለም። የሚጠይቅ ሰው ራሱ የለም። በቻይናም የሚሰሩት የራሳቸውን ኢኮኖሚ ነው ያው ሁሉም ሰው የሚሯሯጠው። ለምሳሌ አሁን የመጡት ሽፎኖች አሉ። ሽፎን ማለት ይህንን አይተካውም። ሽፎን ማለት ይህንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚን ያማከለ ምንድን ነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን ማትፈርድበትም ዝቅ ያለውን ወይ ደግሞ አማካኝ የሆነ ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል።
የቻይናው ፕሬዝዳንት ጂ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ.ም ምረት ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገቡ ቅናሽ ዋጋ ያላቸው ሸቀጦች ያጋጠማቸው ያለውን ኢፍትሃዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ አንዱ ማሳያ ነው። በዚያው በሽሮ ሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጣሃ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል።
የቻይና ተብሎ የሚጠራለ ጨርቅነታቸው በውጭ ሀገር ጨርቅ የተሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለምን እኛ ጋር መጥቶ የምንጠይቀው ዋጋና ያኛውን የሚያገኘው ዋጋ አይገናኝም። 3 እጥፍ ወይ 4 እጥፍ ቅናሽ ይኖረዋል ያኛው ማለት ነው። የተመረተው በቃ በሳይዝ ሚዲየም ላርጅ ስሞል ይወክ መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ 9 ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፕሮቫ አለ፣ በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይሄ ሁላ ነገር ዲዛይንም ታረጋው አለ። የልብሱ አይነቱ በርግጥ የኛ ይሻላል ይሄን ሐሳብ አለ። አንደኛ ካልቸሩን የተበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አለ። ከኛ ጋር መወዳደር አልቻልንም። ሰው ደግሞ አሁን የሚፈልገው ቅናሽ ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው።
ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል።
አንደኛ ኢኮኖሚ ተጽዕኖ ያሳድራል፣ የሞራል ተጽዕኖ ያሳድራል፣ አገሪቷ ላይ ውድቀት የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ የፈለገ እንቅልፍን አድረህ ምናምን የሰራው ዲዛይን በአንድ ሳምንት ውስጥ ይህ መቶ ገበያውን ሳያጠቀለቁ አንተ ብዙ ጊዜ የፈጀብህን ከእነሱ ጋር ልትወዳደር አትችልም ማለት ሳትፈለግ እስረኛ ትሆናለህ ማለት። እኛ ሁለቱን ለማመዛዘን የተወሰነ የእነሱንም እንይዛለን የእኛንም እንይዛለን። ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብለህ ታስረዳዋለህ። ሰው መጥቶ ግን የእኛን ለመግዛት ይፈልጋል። ከአቅም አንጻር ግን ሁለተኛው ደረጃ ነው ገዝቶ የሚሄደው። ፍላጎቱ ግን የሚሆነው የትኛው ነው? የአበሻ ልብስ ገዝቶ ለመሄድ ነው። አሁን ለኛ ደግሞ ዝቅተኛ ህብረተሰብ መጥቶ ካለበሰ እንደ ሀብታም ጠብቀህ መካከለኛ ገበያ ያለው ጠብቀህ የሚሰራ ገበያ ሲሆን ከገበያ እየወጣ ትሄዳለህ።
ሰው ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል።
የሀገር ባህል ልብስ ደስ የሚለው ነገር አንድ ሰው ብቻ የሚሰራው ስራ አይደለም።
አምስትና ስድስት ሰው ስራ የሚያገናኝ ነው። ከብዙ ሰው ጋር ነው የሚያገናኘው እና ሁሉም የስራ እድል ያገኝበታል። የቻይናዎች ዛ እንደ መጋረጃ ነገር ሽፎን ነገሮች የሉ። እኛ ከፈለግን እኛም እንሰራዋለን። ሽፎን በጎን ለጎን እያገዘን እንሰራለን። እንደዚህ ሀገር ባለው ሲሰራ ሽፎንም አብረን እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚወጣው። ከእነሱ የምንገዛው ነገር ላሳነስ እንችላለን ማለት ነው ከሸማኔዎች።
ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች።
ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው ማለት እኔ ይህንን ካላዋጣ እኔ መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ወደ ሽፎኖችንም ማለት ነው። ማለት ይቀላል ከዚህ ካፒታሉንም ስትይዘው ከዚህ ይቀልል ነው።
ባህላዊ ልብስ ሸምታ ስትወጣ ያገኘናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች።
እኔ ነጠላ ገዝቼ እየወጣው ነው። ነጠላ 1000 ብር በዛ። አይ እኔ የበዓል ልብስ ነው የምለው ለመልበስም ለበዓሉ እሱ ቢሆን ነው። ዋጋው ሽፎኑ ይሻላል። ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው።
ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት።
የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣሁት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት 1500 ነበር የሚገዛው 3500 ልብሱ ብቻ። ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ሊጥፍ ነገር አለ አይደለ? ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ለምንድን ነው የሚገዛው? ያው ብሩ እንትን ስለሚል ከአቂም ጋር ነው።
ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት ተጽዕኖውን ተረድቶ ለአገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ የጋቢና ቤ ተመልካቾች አድማጮቻችን፣ እንግዲህ ለዕለቱ የያዝነው መሰናዶ እዚህ ላይ ተጠናቋል። ጋቢና ቤ የአዲሱ ትውልድ ድምፅ ከሰኞ እስከ አርብ ለ30 ደቂቃ በኢትዮጵያን ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 2:30 ድረስ የሚቀርብ ነው። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የፌስቡክ ገጻችን ላይ ቪያ ማሪክ ላይ ቬሪፋይድ የሆነውን በማየት ወይም ደግሞ ሰማያዊ ምልክት ያለውን በማየት እዛ ላይ ገብታችሁ ለጋቢና ቤ እያላችሁ አስተያየታችሁን አስቀምጡልን። እንዲሁም ደግሞ ስልክ ቁጥር ቁጥራችሁንም ብትተውልን የእናንተን አስተያየቶች ጥያቄዎችና በመውሰድ እኛም ውይይቶችን የምናስተናዳ ይሆናል። በነገው ምሽት እንግዲህ በሌላ መሰናዶ እንጠብቃችኋለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ጽዮን ግርማ በዋና አዘጋጅነት፣ አበባየሁ ገበያ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። አብረናችሁ ወይም አብራችሁም ስለቆያችሁ እያመሰገንን እኛም አብረናችሁ ቆይተናል። አብራችሁ ስለነበራችሁ በድጋሚ አመሰግናለሁ። በነገው ምሽት እንገናኝ። ሰላም ጤና ስጥልን። ደህና ደሩ።